የዮሐንስ ራእይ ምዕራፍ 9 አምስተኛው መልአክ መለከቱን ነፋ። እነሆ ከሰማይ ወደ ምድር የወደቀ አንድ ኮከብ አየሁ። የጥልቁ ጉድጓድ መክፈቻ ተሰጠው። እርሱ ጉድጓዱን ከፈተው። ጢስም ከታላቅ ምድጃ እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ከጉድጓዱ በወጣው ጢስ ምክንያት ፀሐይና አየር ጨለሙ። ከጢሱም ውስጥ አንበጣዎች በምድር ላይ ወጡ። የምድር ጊንጦችን ኃይል የመሰለ ኃይል ተሰጣቸው። የምድርን ሳር ሆነ ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተነገራቸው። መጉዳት ያለባቸው ግን በግንባራቸው ላይ የእግዚአብሔር ማኅተም የሌለባቸውን ሰዎች ብቻ ነበር። እነርሱንም ቢሆን 5 ወር ለማሰቃየት እንጂ ለመግደል ኃይል አልተሰጣቸውም። የደረሰባቸውም ሥቃይ ጊንጥ ሰውን ሲነድፍ እንደሚሰማው ዐይነት ያለ ነው። በእነዚያ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከእነርሱ ይሸሻል። አንበጣዎቹ ለጦርነት እንደ ተዘጋጁ ፈረሶች ይመስሉ ነበር። በራሳቸው ላይ የወርቅ አክሊል የመሰለ ነገር ነበር። ፊታቸውም የሰው ፊት ይመስል ነበር። የሴት ጠጉር የመሰለ ጠጉር ነበራቸው። ጥርሳቸው የአንበሳ ጥርስ ይመስል ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፎቻቸው ድምፅ ወደ ጦርነት የሚሄዱ ብዙ ፈረሶችና ሰረገላዎች የሚያሰሙትን ድምፅ ይመስል ነበር። እንደ ጊንጥ ጅራትና መንደፊያ ነበራቸው። ሰዎችን 5 ወር የሚጎዱበት ኃይል የነበራቸው በጅራታቸው ነበር። ንጉሥም ነበራቸው። እርሱ የጥልቅ ጉድጓድ መልአክ ነው። ስሙም በዕብራይስጥ አብዶን፣ በግሪክ አጶሊዮን ይባላል። ትርጉሙም ደምሳሽ ማለት ነው። የመጀመሪያው ወዮ አልፏል። እነሆ ከዚህ በኋላ ሌላ 2 ወዮ ገና ይመጣል። 6ኛው መልአክ መለከቱን ነፋ። እነሆ በእግዚአብሔር ፊት ካለው በወርቅ ከተሠራው መሠዊያ የአራት ቀንዶች ድምፅ ሲወጣ ሰማሁ። መለከት የያዘውን 6ኛውን መልአክ በታላቁ ወንዝ ኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። ለዚህ ሰዓትና ለዚህ ቀን፣ ለዚህ ወርና ለዚህ ዓመት የተዘጋጁት 4 መላእክት የሰዎችን 1/3 እንዲገድሉ ተፈቱ። የፈረሰኞቹ ሰራዊት ብዛት 200 ሚሊዮን ነበር። ቁጥራቸውንም ሰማሁ። ፈረሶቹንና በፈረሶቹ ላይ የተቀመጡትን ሰዎች በራእይ ያየኋቸው በዚህ አይነት ነበር። በደረታቸው ላይ የነበረው ጥሩር እንደ እሳት ቀይ፣ እንደ ያክንት ሰማያዊ፣ እንደ ዲን ቢጫ ይመስል ነበር። የፈረሶቹ ራስ የአንበሳ ራስ ይመስል ነበር። ከአፋቸው እሳትና ጢስ ዲንም ይወጣ ነበር። ከአፋቸው ባወጡት እሳት ጢስ ዲን፣ በእነዚህ በሦስቱ መቅሰፍቶች የሰዎች 1/3 ተገደለ። የፈረሶቹ ኃይል በአፋቸውና በጅራታቸው ነበር። ጅራታቸው እባብ ይመስላል፣ የእባብ ራስም አለው። ሰውን የሚጎዱትም በእርሱ ነበር። በእነዚህ መቅሰፍቶች ከመሞት የቀሩ ሰዎች ከእጃቸው ሥራ ተመልሰው ንስሐ አልገቡም። ምክንያቱም አጋንንትና ከወርቅ ከብር፣ ከናስ፣ ከድንጋይ፣ ከእንጨት የተሠሩ ማየት ወይም መስማት ወይም መሄድ የማይችሉትን ጣዖቶች ማምለክ አልተውም። እንዲሁም ከነፍሰ ገዳይነታቸው፣ ከሟርታቸው፣ ከሴሰኝነታቸው፣ ከሌብነታቸውም ንስሐ አልገቡም።